የአሜሪካ ድምፅ ነው። የአሜሪካ ድምፅ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በአምነስቲ ኢንተርናሽናል የአፍሪካ ቀንድ ዘመቻ አስተባባሪ የሆኑት ሱአድ ኑር የሚከተለውን ጥሪ አስተላለፉ።
የኢትዮጵያ የፌዴራሉ መከላከያ ሰራዊት አባላት ሲቪሎችን ኢላማ ማድረግ እንዲያቆሙ እንዲሁም ባለስልጣናት ደግሞ የተፈጸመውን ግድያ በተመለከተ ምርመራ እንዲያደርጉና ድርጊቱን የፈጸሙትንም ለፍርድ እንዲያቀርቡ አምነስቲ ኢንተርናሽናል ጥሪ ያደርጋል።
በአማራ ክልል የዘፈቀደ ግድያ እንዲቆምና ፈጻሚዎቹም ለፍርድ እንዲቀርቡ አምነስቲ በዛሬው ዕለት ያወጣውን መግለጫ ተከትሎ የተሰናዳ ቅንብር ነው። የሰዓቱን የዓለም ዜና ተከትሎ ይቀርባል። ኢትዮጵያ አንድ ፈረንሳዊ ጋዜጠኛ ማሰሯን ሲፒጂ አስታውቋል። በጉዳዩ ላይ የተጠናቀረ ዘገባም አለን። ይህም በተከታታይ የሚቀርብ ነው። ሰኞ የካቲት 18 2016 ዓ.ም ጤና አስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። ንጉሡ ታምሬ የዕለቱን ቅንብር ይመራልናል። ደረጀ ደስታ የሰዓቱን የዓለም ዜና፣ ቢል አንድራዴ ደግሞ ለምህንድስናው ተሰይመዋል። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። የዕለቱ ዋና አዘጋጅ ሲሆን ግርማ ናት። አሁን የሰዓቱን የዓለም ዜና። መልካም
ጤና ይስጥልን። በድጋሚ እንደምናመሻችሁ። የዕለቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በአማራ ክልል የዘፈቀደ ግድያ እንዲቆምና ፈጻሚዎቹ ለፍርድ እንዲቀርቡ አምነስቲ ጠየቀ። የኢትዮጵያ የፌዴራል መከላከያ ሰራዊት አባላት ባለፈው ዓመት ነሐሴ እና መስከረም ወራት በባህር ዳር ከተማ 12 የሚደርሱ ሲቪሎችን ከሕግ ውጪ ገድለዋል ሲል የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል ዛሬ ሰኞ ባወጣው ሪፖርት አስታውቋል። የኢትዮጵያ መንግስት በአማራው ክልል ከሕግ ውጭ ይፈጸማል ያለውን ግድያ እንዲያስቆምና ግድያ የፈጸሙትንም ለሕግ እንዲያቀርብ ድርጅቱ ጥሪ አድርጓል። የአምነስቲ ሪፖርትን አስመልክቶ የሚመለከታቸው የመንግስት አካላት አስተያየት እንዲሰጡ ሞክረን ለማግኘት አልቻልንም። የአፍሪካ ኢንተለጀንስ የተሰኘ ድረገጽ ዘጋቢ የሆነውና የአፍሪካ ህብረት መሪዎች ጉባኤን ለመዘገብ ወደ አዲስ አበባ የተጓዘው ፈረንሳዊው ጋዜጠኛ አንቷን ጋሊንዶ ሐሙስ የካቲት 14 2016 ዓ.ም በቁጥጥር ስር መዋሉን የጋዜጠኞች መብት ተሟጋች የሆነው ሲፒጄ አስታወቀ። ጋሊንዶ አዲስ አበባ በሚገኘው ስካይላይት ሆቴል ውስጥ በቁጥጥር ስር የዋለው የኦሮሞ ነጻነት ግንባር ወይም ኦነግ የፖለቲካ ኦፊሰር ከሆኑት አቶ በቴ ኡርጌሳ ጋር ቃለ መጠይቅ እያደረገ በነበረበት ወቅት ሲሆን አቶ በቴም በቁጥጥር ስር መዋላቸውን ሲፒጄ ጨምሮ ገልጸዋል። የኦነግ ቃል አቀባይ አቶ ለሚገመቹ አቶ በቴ በቁጥጥር ስር መዋላቸውን ለአጃንስ ፍራንስ ፕሬስ ያረጋገጡ ሲሆን አብሮ ስለታሰረው ጋዜጠኛ ግን እንደማያውቁ ተናግረዋል። የኢትዮጵያ መንግስት በእስሩ ዙሪያ ለቀረበለት ጥያቄ ምላሽ አልሰጠም። የእነዚህን ዝርዝር ዘገባዎች በዕለቱ አበይት ዜናዎች ውስጥ ይቀርባሉ። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ስልጢ ወረዳ ከ2500 በላይ የመንግስት ሰራተኞች ደሞዝ ስላልተከፈላቸው መቸገራቸውን ገለጹ። የዞኑ አስተዳደር የበጀት እጥረት በማጋጠሙ ደሞዝ እንዳልተከፈለው አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ አጭር ዘገባ አለው።
በማዕከላዊ ኢትዮጵያ ክልል ስልጤ ዞን ስልጢ ወረዳ የሚገኙ 2514 የመንግስት ሰራተኞች ደሞዛቸው እንዳልተከፈላቸው ለቪኦኤም አስተያየት የሰጡ ሁለት ሰራተኞች ተናግሯል። ለደህንነታቸው እንደሚሰጉ ገልጸው ስማቸውና የሚሰሩበት መስሪያ ቤት አየር ላይ እንዳይውል የጠየቁን አንድ ቅሬታ አቅራቢ ደሞዝ ባለማግኘታቸው ለችግር መጋለጣቸውን ገልጿል።
እንደ ውሃና መብራት ያው በፈረቃ ነው የተደረገው ማለት ነው። እነዚህ አሁን ስድስቱ ሴክተር ለሁን ለቀጣይ የጥርን የሚያገኙት የካቲት 30 ወይ 25 ነው ማለት ነው። በቃ በሚቀጥለው ደግሞ እንደገና ሌላ ሴክተር ይሆናል ማለት ነው። መንግስት ሰራተኞች አሁን በመስጊድ እስከ መለመን የተደረሰበት ሁኔታ አለ። በጁማ ቀን እስከ መለመን ማለት ነው። ተቸገርኩኝ፣ ቤት ክራይ ተባረርኩ፣ ቤት ክራይ ካልከፈልኩ ውጣ ተባል፣ ውሃና መብራት ጥያቄ ተጠየቅኩ፣ መብራት ጠፋ፣ እንዲህ የሚሉ ምክንያቶች በርካታ ናቸው። መንግስት ሰራተኛው ላይ እየደረሰ ያለው ጫና።
የዞኑ አስተዳደር ጽህፈት ቤት ኃላፊ አቶ ረሻድ ሙክታር ወረዳው በሶስት መዋቅር ስለተደራጀ የበጀት እጥረት በማጋጠሙ ለሰራተኞቹ ደሞዝ እንዳልተከፈለ ገልጿል። ገቢ ካለመሰብሰብና ከአፈር ማዳበሪያ ውዝፍ እዳ ክፍያ ጋራ እንደሚያያዝ ገልጸው ችግሩን ለመፍታት ጥረት እየተደረገ ነው ብሏል።
ችግር ክልልም በብድር ይሰጠና በሚቀጥለው አመት ግብር ምናምን በደምብ አድርገህ ትከፍላለህ። የተለመደ ነገር ነው። አሁን ዘንድሮ እኛ ነገጠምን ዘንድሮ የዚያን ችግር ስለሆን እሱ ይፈታል። ዋናው ያለን ገቢ አማተን መጠቀሙ ላይ ነው። እሱን እየሰራን ነው ያለን።
ለደህንነታቸው ስለሚሰጉ ማንነታቸው እንዳይጠቀስ አስጠነቀቁ። ሌላ የመንግስት ሰራተኛም ደሞዝ ባለማግኘታቸው ምክንያት ልጆቻቸውን ለመመገብና ለማሳከም መቸገራቸውን ተናግሯል።
ሰራተኛው እስከ መለመን ደረጃ የደረሰበት ነገር አለ። ከአንዱ አንዱ እየተለመነ እንትን እየተባለ ደሞዝ በወቅቱ ካለመከፈሉ የተነሳ ማለት ነው። ስለዚህ በጣም የመቸገርና እንትን የማለት አይነት ነገር አለ።
በአዲሱ ማዕከላዊ ኢትዮጵያ ክልል ሀዲያና ካምባታ ዞኖች ከደሞዝ ክፍያ ጋር በተያያዘ የትምህርት ቤቶችና የሕክምና ተቋማት ስራ ተስተጓጉሎ እንደነበር፣ በኋላም ክፍያ ተፈጽሞ በከፊል ወደ ስራ መመለሳቸውን መዘገባችን ታውሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የሊቢያው ፕሬዝደንታዊ ምክር ቤት መሐመድ አልመንፊ የሀገሪቱን ገዢ ሉዓላዊ ምክር ቤት ሰብሳቢ ከሆኑት ከሱዳኑ ጄኔራል አብደልፋታ ብርሃን ጋር ዛሬ ሰኞ ተገናኝተው ተወያይተዋል። አልመንፊ ከስብሰባቸው በኋላ በሰጡት አጭር መግለጫ በሱዳን ያለውን መረጋጋት እንደሚደግፉ ገልጸው ባለፈው ግንቦት በሳውዲ አረቢያ ጅዳ የተካሄደው ስብሰባ ግጭቱን ለማስቆም በጣም ጠቃሚ እርምጃ ነው ብለዋል። በሪያድና በዋሽንግተን አደራዳሪነት በቡርሃን በሚመራው የሱዳን ጦርና በሙሐመድ ሐምዳን ደጋሎ በሚመራው የፈጥኖ ደራሽ ኃይል ተወካዮች መካከል የሰላም ንግግር መካሄዱን አሶሲየትድ ፕሬስ ዘግቧል። በሁለቱ የጦር መሪዎች መካከል በተፈጠረው ውዝግብ ካለፈው ሚያዝያ ጀምሮ በተካሄደው ጦርነት በትንሹ 12,000 ሰዎች ሲሞቱ ከ8 ሚሊዮን በላይ የሚሆኑ ደግሞ ከቤት ንብረታቸው ተፈናቅለዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አልጄሪያ በዋና ከተማዋ በአልጀርስ አዲስ ያስገነባችውንና በትልቅነቱ በዓለም ሶስተኛ ነው የተባለውን ግዙፍ መስጂድ ትናንት እሁድ አስመርቃለች። የመንግስት ጥንካሬና ሃይማኖታዊ ተምሳሌት መገለጫ ሆኖ የተጀመረው መስጂድ የተጠናቀቀው ከረጅም ጊዜ የፖለቲካ ውጣውረድና ከተገመተው በላይ ብዙ ገንዘብ ካስወጣ በኋላ ነው። የአልጄሪያው ፕሬዚደንት አብዱል ማጂድ ቴቡኔ የገቡትን ቃል በመፈጸም ያስገነቡትን መስጂድ የመረቁት በታላቅ ድምቀትና ስነ ስርዓት ነው። እንደ አውሮፓ አቆጣጠር በ2010ዎቹ 10 ዓመታት ውስጥ በቻይና ግንባታ ወይም ኮንስትራክሽን ድርጅት የተገነባው ታላቁ የአልጀርስ መስጂድ 265 ሜትር ከፍታ ያለው የዓለማችን ረጅሙ ህንፃ ወይም ሚናራ ያለው ነው። የተቀደሱ ናቸው ከተባሉ የእስልምና ከተሞች ውጪ ትልቁ ነው የተባለው ይህ መስጂድ በትልቅነቱ ከዓለም ሶስተኛው ሲሆን 120 ሺህ ምዕመናንን ሊያስተናግድ የሚችል ትልቅ የመስገጃ ስፍራ እንዳለው ተነግሯል። በዘመናዊ ንድፍ የተገነባው መስጂድ የአልጄሪያን ባህል ለማክበር የአረብና የሰሜን አፍሪካ እድገትን እንዲያሳይ ሆኖ የተሰራ መሆኑም ተመልክቷል። እስከ 1 ሚሊዮን መጽሐፍትን መያዝ የሚችል ቤተ መጽሐፍት ያለው ሲሆን የሄሊኮፕተር ማረፊያ ስፍራም የተተካበት መሆኑ ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኢራቅ የኩርዲስታን ክፍለ ግዛት ጠቅላይ ሚኒስትር ማስሩር ባርዛኒን ዛሬ ሰኞ ዋሽንግተን ዲሲ በሚገኘው ዋና ጽህፈት ቤታቸው ተቀብለው አነጋግረዋል። ብሊንከን በደቡብ አሜሪካ ያደረጉትን የሶስት ቀናት ጉብኝት ባለፈው አርብ አርጀንቲናን በመጎብኘት አጠናቀዋል። በአርጀንቲናው ጉብኝታቸው አዲስ የተሰየሙት ፕሬዚዳንት ጃቬል ሚሌ ዋና ከተማዋ ቦነስ አይረስ በሚገኘው ቤተ መንግስት አቀባበል ያደረጉላቸው ሲሆን ከአርጀንቲና አቻቸው ዲያና ሞንዲኖ ጋር ተወያይተዋል። ብሊንከን ጉብኝታቸው ብራዚል ውስጥ በተካሄደው የቡድን 20 አባል አገራት የውጭ ጉዳይ ሚኒስትሮች ስብሰባ በመገኘት ሲሆን በቆይታቸውም ከብራዚሉ ፕሬዚደንት ሉዊ ኢናሲዮ ሉላ ደ ሲልቫ ጋር በሁለትዮሽና በዓለም አቀፍ ጉዳዮች ላይ ተነጋግረዋል። ብሊንከን ዛሬ ሰኞ ከፖላንድ የውጭ ጉዳይ ሚኒስትር ራዳ ስሎዋ ሲኮርስኪ ጋር ተገናኝተው እንደሚወያዩም ተነግረዋል። በመጨረሻም የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኒውዮርክ ፍርድ ቤት እንዲከፍሉ የወሰነባቸውን የ454 ሚሊዮን ዶላር ቅጣት በመቃወም ዛሬ ሰኞ ይግባኝ ጠየቁ። ትራምፕ የይግባኝ አቤቱታ ለታዋቂነትና ፕሬዚደንት ያበቃቸውን ግዙፍ የህንፃዎች ንብረትና ገጽታቸውን በገነቡባቸው ዓመታት ዋሽተዋል በሚል ፍርድ ቤቱ የወሰነባቸውን የቅጣት ውሳኔ ነው። የቀድሞው ፕሬዚደንት ጠበቆች እንደ አውሮፓ አቆጣጠር የካቲት 16 ዳኛ አርተር ንጎሮን የክፍለ ግዛቷ ጠቅላይ አቃቢ ሕግ ሌቲሺያ ጀምስ ባቀረቡት ክስ ላይ የሰጡትን ብይን እንዲሽር የጠየቁበትን ይግባኝ ማመልከቻ ለኒውዮርክ ክፍለ ግዛት መካከለኛ ደረጃ ይግባኝ ሰሚ ፍርድ ቤት አስገብተዋል። ዳኛው ውሳኔውን የሰጡት ትራምፕ ድርጅታቸውና ልጆቻቸውን ጨምሮ ከፍተኛ ስራ አስፈጻሚዎቹ ከባንኮችና ከሌሎችም ተቋማት የገንዘብ ብድር ለማግኘት ሲሉ ሀብታቸውን እጅግ አጋነው በማቅረብ ለአመታት ማጭበርበር ፈጽመዋል በሚል ክስ ጥፋተኛ መሆናቸውን በማረጋገጣቸው መሆኑ ተጠቅሷል። ከዳኛው የቅጣት ውሳኔዎች መካከል የትራምፕ ኩባንያዎችና ድርጅቶች በኒውዮርክ ምንም አይነት የንግድ ስራ እንዳይሰሩ ገደቦችን ያስቀምጣል። የዳኛ ኤንጎሮን ውሳኔ ከጸደቀ ትራምፕ ካላቸው ሀብት ብዛት ያለውን ይወስድባቸዋል። ዳኛው የወሰኑባቸው የ355 ሚሊዮን ዶላር መቀጮ እንዲከፍሉ ሲሆን ከወለድ ወደ 454 ሚሊዮን ገደማ ይደርሳል። ቅጣቱን ከፍለው እስኪጨርሱ በየቀኑ 112 ሺህ ዶላር ይጨመርባቸዋል። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ሰኞ የካቲት 18 2016 ዝግጅታችንን ነው። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ ዋና አዘጋጇ ጽዮን ግርማ፣ የማኅበራዊ ዝግጅቶች አሰናጃችን ደግሞ አባየው ገበያው ናት። የዌብና ማኅበራዊ ዝግጅቶችን እሷ ታዘጋጅልን እንጂ እዚህ ድምፅና ምስሎችን የምታቀናብረው ደግሞ ቲያን ዋንግ ናት። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምናመራው። ቀደም ብለን በመግቢያ ያስተዋወቅነው ርዕስ ነው። በአማራ ክልል የዘፈቀደ ግድያ እንዲቆምና ፈጻሚዎቹም ለፍርድ እንዲቀርቡ አምነስቲ ጠየቀ። የኢትዮጵያ ፌዴራል መከላከያ ሰራዊት አባላት ባለፈው ዓመት ነሐሴና የመስከረም ወራት በባህር ዳር ከተማ 12 የሚደርሱ ሲቪሎችን ከሕግ ውጪ ገድለዋል ሲል የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል ዛሬ ሰኞ ባወጣው ሪፖርት አመልክቷል። የኢትዮጵያ መንግስት በአማራ ክልል ከሕግ ውጪ ይፈጽማል ያለውን ግድያ እንዲያስቆምና ግድያውን የፈጸሙትንም ለፍርድ እንዲያቀርብ ድርጅቱ ጥሪ አሰምቷል። የአምነስቲ ሪፖርት አስመልክቶ የሚመለከታቸው የመንግስት አካላት አስተያየት እንዲሰጡ ያደረግነው ሙከራ ለጊዜው አልተሳካም። እንግዲህ ወልዴ እንደሚከተለው ያቀርበዋል።
የኢትዮጵያ የፌዴራሉ መከላከያ ሰራዊት አባላት ባለፈው ነሐሴ 2015 ዓ.ም እንዲሁም መስከረም 29ና 30 2016 ዓ.ም በአማራ ክልል መዲና በባህር ዳር ከተማ በድምሩ 12 ሲቪሎችን ከሕግ ውጭ መግደላቸውን እንዲሁም በአንዳንዶቹ ግድያዎች ወቅት የቤተሰብ አባላት አስከሬኖች አንስተው እንዳይቀብሩ መከልከላቸውን የሰብአዊ መብት ድርጅቱ አምነስቲ ኢንተርናሽናል ዛሬ ሰኞ የካቲት 18 ቀን 2016 ዓ.ም ባወጣው ሪፖርት አስታውቋል። ሪፖርቱ በአማራ ክልል ያለውን ግጭት በተመለከተ በዓለም አቀፍ የሰብአዊ መብት ድርጅት የመጀመሪያው ሪፖርት እንደሆነ ተመልክቷል። ሊወጓቸው ከመጡ ወገኖች ጋር የሚዋጉ እንጂ እኛን ሊወጉን የመጡ አልመሰለንም ነበር የሚለውንና በሕይወት ከተረፉት ሰዎች ማኝነት የተቀነጨበውን የምስክርነት ቃል የሪፖርቱ ርዕስ ያደረገው የመብት ድርጅቱ እጠቅሳለሁ፣ ኢትዮጵያ በአማራ ክልል ያለውን ከሕግ ውጭ የሚፈጸም ግድያ አቁሚ፣ ግድያ የፈጸሙትንም ለሕግ አቅርቢ ሲል ጥሪ አድርገዋል። ሪፖርቱ በነሐሴ 2 2015 ዓ.ም በቀበሌ 14 በአቡነ ሐራ እና ልደታ መንደሮች 6 ሲቪሎች እንዲሁም ከሁለት ወራት በኋላ በመስከረም 29ና 30 2016 ዓ.ም በከተማዋ ሳባታሚት መንደር 6 ሌሎች ሲቪሎች በመከላከያ ሰራዊት አባላት ከሕግ ውጪ ግድያ እንደተፈጸመባቸው ሰንዷል። የኢትዮጵያ መንግስት በባህር ዳር እንዲሁም በአጠቃላይ በአማራ ክልል እያካሄደ ካለው ግጭት ጋር በተያያዘ የሚታየውን የሰብአዊ መብት ጥሰት በተመለከተ ውጤታማ የሆነ ገለልተኛ ምርመራ በአስቸኳይ ያካሄድ ሲሉ ጥሪ ያደረጉት የመብት ድርጅቱ የምስራቅና ደቡባዊ አፍሪካ ዲሬክተር ቲጌሬ ቻጉታ ሁከቱን በመፈጸም የተጠረጠሩ ሰዎች ላይ በቂ ማስረጃ በመኖሩ ለፍርድ መቅረብ አለባቸው፣ ክሱና የፍርድ ሂደቱም ፍትሐዊ ዓለም አቀፍ የፍርድ ሂደትን በተከተለና የሞት ቅጣት ውሳኔን መስጠት ሳያስፈልግ መካሄድ አለበት ሲሉ ጥሪ ማድረጋቸውን ሪፖርቱ ጠቅሷል። ቪኦኤ ያነጋግራቸውና በአምነስቲ ኢንተርናሽናል የአፍሪካ ቀንድ ዘመቻ አስተባባሪ የሆኑት ሱአድ ኑር የሚከተለውን ጥሪ አስተላልፈዋል።
Amnesty International calls on the Ethiopian National Defense Forces.
የኢትዮጵያ የፌደራሉ መከላከያ ሰራዊት አባላት ሲቪሎችን ኢላማ ማድረግ እንዲያቆሙ እንዲሁም ባለስልጣናት ደግሞ የተፈጸመውን ግድያ በተመለከተ ምርመራ እንዲያደርጉና ድርጊቱን የፈጸሙትንም ለፍርድ እንዲያቀርቡ Amnesty International ጥሪ ያደርጋል። በኢትዮጵያ በሕግ ያለመጠየቅ ሁኔታ በመቀጠሉ ባለም አቀፍ ሕግ በወንጀል የሚያስጠይቅ ድርጊት ጀምረው የሚፈጸሙ ሰዎችን እያበረታታ ነው። ተአማኒነት ያለው ፍትህ የማይኖር ከሆነ ማህበረሰቡ አደጋ ላይ ይወድቃል። ወንጀልን መቀነስም አይቻልም። በትግራይ ሲቪሎች እንደተገደሉ ያመለከተውና ከዚህ በፊት ያወጣነው ሪፖርት ጨምሮ ሌሎች ሪፖርቶች የሚያመለክቱት ሲቪሎች ኢላማ መሆናቸው እንደቀጠለና መብታቸው በመጣስ ላይ መሆኑን ነው። የጤና፣ የትምህርትና ሌሎች መብቶቻቸው በግጭት አካላት በተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት በኢትዮጵያ የሰብአዊ መብት አያያዝን በተመለከተ ያቀረበውን የምርመራ ውጤት በአፋጣኝ እንዲመለከቱና የምርመራውን ውጤት የሚከተል ሂደት እንዲጀምሩ እንጠይቃለን።
አምነስቲ ኢንተርናሽናል ከአይን ማኞችና ከሰለባዎቹ ቤተሰቦች ያገኘውት ባለው መረጃ ግለሰቦቹ የተገደሉት በቅርብ ርቀት በተተኮሰ ጥይት ተመተው መሆኑን በሪፖርቱ አመልክቷል። ልደታ በተባለው አካባቢ አቅራቢያ የታጠቁ አያሌው የተባለች ግለሰብ በአንድ የፌደራሉ መከላከያ ሰራዊት አባል በቤቷ ሳለች መገደሏን አንድ የ17 ዓመት ዘመዷን ጨምሮ ሌሎች በርካታ የአይን ምስክሮች መናገራቸውን ሪፖርቱ አመልክቷል። ለደህንነቱ ሲባል ማንነቱ እንዳይታወቅ በእውነተኛ ስሙ ሳይሆን ቢኒያም በሚል ስም በሪፖርቱ የተጠቀሰው የ17 ዓመቱ የሟች ዘመድ ይታጠቁ አያሌው ነሐሴ 2 ቀን 2015 ዓ.ም በግቢው ውስጥ እንጀራ በመጋገር ላይ ሳለች ወታደሮቹ በግቢው አጥር ክፍተት በኩል አሾልከው ወደ ውስጥ ሲተኩሱ እንደተገደለች ምስክርነቱን ሰጥቷል። በአካባቢው ያለውን ተኩስ እንደሰሙ ይታጠቁ መጋገሯን አቋርጣ ወደ ቤት እንድትገባ በግቢው ውስጥ ያሉት ሰዎች ቢነግሯትም ልጄ የሚበላው ቁርስ የለም ጋግሬ መጨረስ አለብኝ ብላ መጋገሯን መቀጠሏን፣ በኋላም ምናልባትም በአካባቢው አንድን ግለሰብ ሲያባርሩ የነበሩ ወታደሮች ወደ ግቢው መተኮሳቸውን ቢኒያም በሚል የተጠቀሰው የሟች ዘመድ አስረድተዋል። አየነው ደፍረሽ የተባለ የ55 ዓመት ግለሰብና ካሳሁንና አብርሃም የተባሉ ልጆቹ ከቤተ ክርስቲያን ወደ ቤት በሚመለሱበት ወቅት በጥይት ተመተው መገደላቸውን የአምነስቲ ሪፖርት አስታውቋል። ወደ አየነው ስልክ ላይ ሲደውሉ የመከላከያ ሰራዊት አባል ነው ብለው የሚያምኑት ሰው ስልኩን አንስቶ አነስ ያለ አደጋ ተከስቷል ብሎ እንደመለሰላቸው አንድ የቤተሰብ አባል ምስክርነቱን ሰጥቷል። ሳባ ታሚት በተባለው ስፍራ ውጊያ ተከስቶ በነበረበት ወቅት ደግሞ መስከረም 29ና 30 2016 ዓ.ም ስድስት ሰዎች ከሕግ ውጪ ተረሽነው መገደላቸውን አምነስቲ እንዳረጋገጠ በሪፖርቱ አመልክቷል። ከተገደሉት አንዱም በአቅራቢያው በሚገኝ አንድ ጤና ጣቢያ የነበረ ታካሚ መሆኑን፣ በዚሁ ጤና ጣቢያ የሚገኙ ሰራተኞችን የሰራዊቱ አባላት እንደደበደቡና መሳሪያ ደቅነው እንዳስፈራሯቸው በሪፖርቱ አመልክተዋል። አንድ ለደህንነታቸው ሲሉ ስማቸውን መጥቀስ ያልፈለጉ ነዋሪ በሳባ ታሚት የነበረውን ሁኔታ በማስታወስ ትናንት እሁድ ለቪኦኤ ሲናገሩ ቀጣዩን ብለዋል።
ምሳ ሰዓት ነበር። ምሳ ሰዓት ላይ ነው። ምሳ ሰዓት እኛ ደግሞ በወቅቱ ለምሳ ወጣ ብለን ካፌ ጋር ቁጭ ብለን ነበረ እና በአካባቢ ላይ የመከላከያ ሰራዊት አባላት ፓትሮል እያደረጉ ነበር። ያ ፓትሮል የሚያደረጉት ነገር የተለመደ በአካባቢ ምክንያቱም ያኛው የሳባ ታሚት ቀጠና ብዙ ፋኖች ድንገተኛ ጥቃት የሚያደርሱበት እና ብዙ ፋኖች እንዳሉ ደግሞ የሚጠረጠርበት አካባቢ ስለሆኑ ነው። ፓትሮል እያደረጉ እያለ አካባቢው ደግና ተቀምጠን ባለበት ኢንሲደንት ላይ አንድ ቦታ ላይ የድንገት ተኩስ ወደ መከላከያ ሰራዊት አባላት ተኩስ ተከፈተ ማለት ነው። እሱን ተከትሎ ነበረው ሁኔታ ወደ መረባበሽ እንትን አለ ማለት ነው። በዛ ተኩስ ምክንያት ወደለየለት የእርስ በርስ መታኮስ ቀጠሉ። እንሶ የአካባቢውን ረባበሸውን ሰውም በየጥልኩ የተደበቀ እኛም ያዘዝነውን ቡና ሳንጠጣ እንደምንም ተሽለቁልቀን ወደ ውስጥ ካልገባል ማለት ነው። ከደቂቃዎች በኋላ ግን ቁስለኞች መምጣት ጀመሩ። ከከባ ከቀላል እስከ ከባድ ቁስለኞቹ ሆስፒታል በሚያስቀው ነበር። ከዛ በኋላ ተኩሱ እየተራዘመ ላይ ከአርባ አምስት ከአንድ ሰዓት የሚሆን ደቂቃ የሚቆዩ ከዛም ባለፈ ወደ ውስጥ ዘልቀው ገብተው ነበረ ሆስፒታል። ቁስለኞቹ ታርጌታ እንዲታከሙ ፍላጎት አልነበረም እና የጤና ባለሙያዎቹ ሁሉ ምንም ጠቅማላቸው አይነት ማገናዘብ እንግዲህ አንዳንዶችንም የማስገድ ጥቅማል ላይ እንፈልጋቸዋለን ብሎ የሚፈልጉት ጥያቄ ጠይቀው ይዘው መልሰው ለቋቸዋል።
በዛው በሳባት አሜት አካባቢ ግድያ በተፈጸመ ማግስት ቪኦኤ አነጋግሯቸው ከነበሩ ነዋሪዎች መካከልም የሚከተሉት ይገኙበታል።
ግድያው ቁስለኛ የተደሰተ ወዳጅ ቤት እየነደ የሞቱት እየተቀበሩ ነው። በዚህ በዘዚህ አካባቢ በጣም ብዙ ሰው ሞቶ ስለሞተ እሱ እየተደሱ እየተቀበሩ ነው። ወደ ሆስፒታል ሄዱ የተወሰዱ ሰዎች ናቸው እንጂ በቤተሰብ አማካኝነት በዛው እየተቀበረ ነው። ብዛት ያለው ሰው ደግሞ ከዚህ ከበኮድ የሚወረወረ የነበረ ተወርዋሪ መሳሪያ እሱ ነው ከፍተኛ ጉዳት ያደረሰ።
አሁንም በዛው በሳባት አሜት አካባቢ የመከላከያ ሰራዊት አባላት መስከረም 29 ቀን 2016 ዓ.ም ምረት ማለዳ ታደሰ መኮንን የተባሉ የ69 ዓመት ግለሰብ ቤት በመግባት ሶስት ወንድማማቾችንና አንድ ጎረቤታቸውን እንደረሸኑ ከሶስት ግለሰቦች ጋር ያደረገውን ቃለ መጠይቅ በመጥቀስ አምነስቲ በሪፖርቱ ይፋ አድርጓል። የመከላከያ ሰራዊት አባላቱ የአቶ ታደሰን ሶስት ልጆችና በቤታቸው አንድ ክፍል ተከራይቶ ይኖር የነበረ ሌላ ግለሰብን እንደገደሉ ተገልጿል። ለደህንነታቸው ሲባል እውነተኛ ስማቸውን በመደበቅ ካሳ በሚል አምነስቲ በሪፖርቱ የጠቀሳቸው አንድ የአቶ ታደሰ መኮንን ዘመድ እንደሰጡት ምስክርነት ከሆነ ወታደሮቹ ሶስቱን ወንድማማቾችና በቤታቸው የሚኖርን አንድ ግለሰብ ከመግደላቸው በፊት በዱላ እንደደበደቧቸው፣ በኋላም አንደኛው ወታደር ማንንም ሳታስቀሩ ሁሉም ላይ ተኩሱ ማለቱን መስክረዋል። የቤተሰብ አባላት አስከሬኖቹን እንዳያነሱ ወታደሮቹ መከልከላቸውን፣ ከጠዋቱ 3 ሰዓት እስከ 10 ሰዓት ድረስ አስከሬኖች መንገድ ላይ ከዋሉ በኋላ ወታደሮቹ ሲሄዱ እንደተነሱ ካሳ በሚል የተጠሩት ግለሰብና ሌሎች 3 ምስክሮች መናገራቸውን ሪፖርቱ አመልክቷል። ገዳዮቹ የመከላከያ ሰራዊት አባላት መሆናቸውን እንዴት እንዳወቁ አምነስቲ ያነጋገራቸውን ምስክሮች መጠየቁንና በምላሹም በአማራ ክልል ግጭቱ ከመጀመሩ በፊት 3 ወራት ቀደም ብሎም የመከላከያ ሰራዊት አባላት በክልሉ ሲንቀሳቀሱ እንደነበር፣ የለበሱትንም ወታደራዊ ዩኒፎርም እንደሚያውቁ ተናግረዋል። አንዳንዶቹ ወታደሮችም መሳሪያችሁን አምጡ፣ ፋኖን ትደግፋላችሁ ሲሉ የሰለባዎቹን ቤተሰቦች ይጠይቁ እንደነበር በሪፖርቱ ተመልክቷል። በአማራ ክልል ያለው ግጭት ያስከተለው ሰብአዊ ጫና ይፋ ለመሆን ጊዜ ወስዷል። ምክንያቶቹ ደግሞ የኢንተርኔት መዘጋት፣ የሌሎች የግንኙነት መንገዶችን መቋረጥ፣ እንዲሁም አሁንም ተግባራዊ በመሆን ላይ ያለው የአስቸኳይ ጊዜ አዋጅ የሰዎችን የመናገር ነጻነትንም ሆነ የመገናኛ ብዙሃንን ሥራ በመገደቡ እንዲሁም ሰዎችም በቀልን በመፍራት ስለማይናገሩ ነው ብሏል የሰብአዊ መብት ድርጅቱ ባወጣው ሪፖርት። በክልሉ ያለውን የመብት ጥሰት በተመለከተ በዓለም አቀፍ የሰብአዊ ድርጅት የወጣ የመጀመሪያ ሪፖርት መሆኑን ያመለከቱት የመብት ድርጅቱ የአፍሪካ ቀንድ ዘመቻ አስተባባሪዋ ሱአድ ኑርም መረጃውን በመሰብሰብ ረገድ ስለነበረው ተግዳሮት እና ወደፊትም መስራት ስላቀዱት ያወሳሉ።
ምርመራችን የተመለከተው ከሕግ ውጭ የተፈጸሙና የተወሰኑ ግድያዎችን ነው። በአማራ ክልል ያለውን አጠቃላይ ችግር አያመለክትም። በምርመራችን የተጠቀምነው ዘዴ ለእያንዳንዱ ግድያ ከፍተኛ ማስረጃን የሚጠይቀውን ዘዴ ነው። በአጠቃላይ መረጃዎቹን ለመሰብሰብ ውስብስብና አዳጋች ነበር። ይህ ሪፖርት በክልሉ ያለውን የመብት ጥሰት በተመለከተ በዓለም አቀፍ የሰብአዊ መብት ድርጅት የወጣ የመጀመሪያው ሪፖርት ነው። በክልሉም ሆነ በአጠቃላይ በኢትዮጵያ የሚታዩትን ጥሰቶች በተመለከተ መስራታችንንና ማጋለጣችንን እንቀጥላለን። ኢንተርኔት በሌለበትና ከአደጋው የተረፉትም ሆነ የአይን ምስክሮች በቀለም በመፍራት ምስክርነታቸውን መስጠት በሚፈሩበት ሁኔታ የተዘጋጀ ነው። በክልሉም ሆነ በአጠቃላይ በኢትዮጵያ የሚታየውን የትጥቅ ግጭት በተመለከተ መስራታችንን እንቀጥላለን።
በጉዳዩ ላይ የኢትዮጵያ መንግስትን ለማነጋገርና የመንግስትን ሐሳብ ለማካተት መሞከራቸውን ነገር ግን መልስ እንዳላገኙ ሱአድ ኑር ጨምረው ገልጸዋል።
በእኛም በኩል የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉንና የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩምን ለማግኘት በስልክና በጽሑፍ ብንጠይቅም ምላሽ አላገኘንም። ለአሜሪካ ድምፅ እንግዲህ ወልዴ ዋሽንግተን ዲሲ።
እንግዲህ ለዘገባው አመሰግናለሁ። ክብራትና ክብራን አድማጮቻችን የተከታተላችሁት የዕለቱን አብይ ርዕስ ነበር። ወደ መጽሔቱ ዝርዝሮች ስንዘልቅ ኢትዮጵያ ፈረንሳዩን ጋዜጠኛ ማሰሯን ሲፒጄ አስታወቀ የሚለው ነው ተከታዩ። በቅርቡ የአፍሪካ ህብረት መሪዎች ጉባኤን ለመዘገብ ወደ አዲስ አበባ የተጓዘው የአፍሪካ ኢንተሊጀንስ ድረገጽ ዘጋቢ ፈረንሳዩ ጋዜጠኛ አንቷን ጋሊንዶ ባለፈው ሐሙስ የካቲት 14 2016 ዓ.ም በቁጥጥር ስር መዋሉን ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ድርጅት ሲፒጄ አስታውቋል። አንቷን በአስቸኳይ እንዲለቀቅም ሲፒጄ ጠይቋል። የሲፒጄን የአፍሪካ ፕሮግራም ኃላፊ አንጀላ ኩንታልን ያነጋገረችው ስመኝሽ የቆየ ተከታዩን አሰናድታለች።
የአፍሪካ ኢንተለጀንስ ድህረ ገጽ ዘጋቢ አንቷን ጋሊንዶ ሐሙስ የካቲት 14 2016 ዓ.ም አዲስ አበባ በሚገኘው ስካይላይት ሆቴል ውስጥ በቁጥጥር ስር የዋለው የኦሮሞ ነጻነት ግንባር ወይም ኦነግ የፖለቲካ ኦፊሰር ከሆኑት አቶ በቴ ኡርጌሳ ጋር ቃለ መጠይቅ እያደረገ በነበረበት ወቅት ሲሆን አቶ በቴም በቁጥጥር ስር መዋላቸውን የጋዜጠኞች ደህንነት ተሟጋች ድርጅቱ ሲፒጄ ጨምሮ ገልጿል። የኦነግ ቃል አቀባይ አቶ ለሚገመቹ አቶ በቴም በቁጥጥር ስር መዋላቸውን ለአዣንስ ፍራንስ ፕሬስ አረጋግጠዋል። የኢትዮጵያ መንግስት በእስሩ ዙሪያ ለቀረበለት ጥያቄ ምላሽ አልሰጠም። ጋሊንዶ አዲስ አበባ የተጓዘው ከአፍሪካ ህብረት ስብሰባ በተጨማሪ በተለያዩ የፖለቲካ ጉዳዮች ዙሪያ ዘገባ ለመስራት መሆኑንና ኢትዮጵያ ውስጥ መዘገብ የሚያስችለው የጋዜጠኝነት ቪዛ መያዙን በተጨማሪም ከኢትዮጵያ ሚዲያ ባለስልጣን አስፈላጊውን ፈቃድ ማግኘቱን የሚሰራበት የሚዲያ ተቋም እስሩን አስመልክቶ ባወጣው መግለጫ አስታውቋል። እስሩ ኢፍትሃዊ እንደሆነ በመግለጽም ዘጋቢው በአስቸኳይ እንዲፈታ ጠይቋል። የጋዜጠኛውን እስር አሳሳቢነት ገልጾ መግለጫ ያወጣው ሲፒጄ የአፍሪካ ፕሮግራም ኃላፊ አንጀላ ኩንታል ለአሜሪካ ድምጽ በሰጡት ቃል ጋሊንዶ ከኦነግ ፖለቲከኛ ጋር ያደረገው ቃለ መጠይቅ በህዝብ መገናኛ ቦታ ላይ በግልጽ የተፈጸመ መሆኑን አመልክተው በህግ ለተመዘገበ የፖለቲካ ፓርቲ አባል ቃለ መጠይቅ ማድረግ ህገወጥ አይደለም ብለዋል።
There is absolutely nothing illegal about interviewing someone in a hotel publicly in the capital.
በዋና ከተማው በሚገኝ ሆቴል ውስጥ ለአንድ ሰው ቃለ መጠይቅ ማድረግ በማንኛውም መንገድ ህገ ወጥ ድርጊት አይደለም። ጋዜጠኛው አዲስ አበባ የገባው ህጋዊ በሆነ መንገድ ነው። የ15 ቀን ቪዛም አለው። የአፍሪካ ህብረት ጉባኤን ሲዘግብ ነበር።
ጋሊንዶና በቴ ሐሙስ ዕለት የሲቪል ልብስ በለበሱ የደህንነት አባላት መወሰዳቸውን ያመለከቱት ኩንታል ቅዳሜ የካቲት 16 2016 ዓ.ም በአዲስ አበባ ከተማ አስተዳደር ቦሌ ምድብ ችሎት መቅረባቸውንና ከሁለት ታጣቂ ቡድኖች ጋር በመዲናዋ አመጽ ለመቀስቀስ በማሴር መከሰሳቸውን ለአሜሪካ ድምጽ ገልጸዋል።
ሐሙስ ዕለት በቁጥጥር ስር ከዋለ በኋላ ማንም ያለበትን ማወቅ አልቻለም ነበር። ፖሊስና የደህንነት መስሪያ ቤቱ እነሱ ጋር እንዳለ ክደው ነበር። በኋላ መታሰሩን ስናውቅ የሚሰራበት የሚዲያ ተቋም ጠበቃ ላከለት። እንደውም አርብ ዕለት ይለቀቃል ብለን አስበን ነበር። ነገር ግን ቅዳሜ ጠዋት ፍርድ ቤት ቀርቦ ፖሊስ ስልክ ውስጥ ያለውን መረጃ ለማጣራት ስለሚፈልግ የሁለት ሳምንት የምርመራ ጊዜ ጠየቀ። ሆኖም ዳኛው የአንድ ሳምንት ጊዜ በመስጠታቸው በመጪው አርብ በድጋሚ ፍርድ ቤት ይቀርባል።
ፍርድ ቤቱ ተጨማሪ የምርመራ ጊዜ የፈቀደው የጋዜጠኛውን ስልክ ከመመርመር በተጨማሪ ሌሎች ተባባሪ አካላት ካሉ በቁጥጥር ስር ለማዋል በሚል ነው። ጋሊንዶ በቁጥጥር ስር ከዋለ በኋላ ለሚሰራበት የሚዲያ ተቋም ደውሎ ስለ ሁኔታው ማሳወቅ እንደቻለ ያመለከቱት ኩንታል ተቋሙ የመደበለት ጠበቃ በአካል እንዳገኘውና ባለበት የአስም በሽታ ምክንያት ለጤንነቱ ስጋት እንዳለ ጠቁሟል። ሲፒጄ ያለፈውን የአውሮፓውያን 2023 ዓ.ም በተመለከተ ባወጣው ሪፖርት ከሰሃራ በታች በሚገኙ የአፍሪካ ሀገራት 8 ጋዜጠኞችን በማሰር ኢትዮጵያ በሁለተኛ ደረጃ ላይ እንደምትገኝ አስታውቋል። አሁን በቁጥጥር ስር ካሉት 8 ጋዜጠኞች ውስጥ 4ቱ ካለፈው ዓመት ሐምሌ ወር ጀምሮ በስራ ላይ ባለው አስቸኳይ ጊዜ አዋጅ በቁጥጥር ስር የዋሉ መሆናቸውንና እስካሁንም ክስ እንዳልተመሰረተባቸው ያመለከቱት ኩንታል ጋሊንዶን ጨምሮ ሁሉም ጋዜጠኞች በአስቸኳይ እንዲለቀቁ ጠይቀዋል።
አንቷን ጋሊንዶ በአስቸኳይ እንዲለቀቅ እንጠይቃለን። ሌሎችም በእስራት ላይ ያሉና በተለይም ደግሞ በአመታዊ ሪፖርታችን ያካተትናቸው ጋዜጠኞችን በአስቸኳይ እንዲለቀቁ እንጠይቃለን።
የአፍሪካ ኢንተለጀንስ ድህረ ገጽ የምስራቅ አፍሪካ ክፍል ኃላፊ የሆነው የ36 ዓመቱ ጋዜጠኛ ጋሊንዶ እንደ አውሮፓውያን አቆጣጠር ከ2013 እስከ 2017 ኢትዮጵያ ውስጥ በጋዜጠኝነት ይሰራ ነበር። ከቅርብ ዓመታት ወዲህ የተወሰኑ የውጭ ዜግነት ያላቸው ጋዜጠኞች ከኢትዮጵያ የተባረሩ ወይም የሥራ ፈቃዳቸው የተነጠቀ ቢሆንም ለመጨረሻ ጊዜ ለእስር የተዳረጉት ግን እንደ አውሮፓውያን አቆጣጠር በ2011 የታሰሩት ሁለት የስዊድን ጋዜጠኞች ነበሩ። አማጽያንን በመርዳትና በህገወጥ መንገድ ወደ ሀገር ውስጥ በመግባት 11 ዓመት ተፈርዶባቸው የነበሩት ጋዜጠኞች በታሰሩ በአንድ ዓመታቸው በምህረት መለቀቃቸው ይታወሳል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስምንሽን ለዘገባው አመሰግናለሁ። ለበርካቶች ህይወት መጥፋት ምክንያት በሆነ ዘገባ ደግሞ ወደ ደቡብ ኢትዮጵያ እናቀናለን። በኢትዮጵያ የተለያዩ አካባቢዎች በአንድ ቀን በደረሱ የትራፊክ አደጋዎች የ24 ሰዎች ህይወት ጠፋ። አደጋዎቹ በደቡብ ኢትዮጵያ ወላይታ ዞን፣ በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞንና በኦሮሚያ ቢሾፍቱ ከተማ ነው የደረሱት። በአደጋዎቹ ከባድና ቀላል ጉዳት የደረሰባቸው ተጎጂዎች ሕክምና እየተደረገላቸው እንደሚገኝ ተገልጿል። በወላይታ ዞን በደረሰው አደጋ የሞቱት ሰዎች ቁጥር 11፣ ስርዓተ ቀብርም በሐዋሳ መፈጸሙን ቤተሰቦቻቸውና የከተማዋ የትራፊክ ፖሊስ ኃላፊ ለአሜሪካ ድምፅ ገልጠዋል። አስማማዋዬ ነው ዝርዝሩን ይዟል።
እሁድ የካቲት 17 2016 ዓ.ም ከአርባ ምንጭ ከተማ የተነሱት የጤና ስፖርት ውድድር አካሂደው ወደ ሐዋሳ ከተማ በመጓዝ ላይ የነበሩ በከተማዋ በተለያዩ ሥራዎች ላይ ተሰማርቶ የሚገኙ ወጣቶች በደረሰባቸው የትራፊክ አደጋ የ11ዎቹ ሕይወታቸው ወዲያውን ማለፉ ተገልጿል። ከምሽቱ 12 ሰዓት ተኩል ገደማ በወላይታ ዞን በዱግና ፋንጎ ወረዳ የደረሰው ይህ የትራፊክ አደጋ በመኪናው ቴክኒካዊ ችግር የደረሰ መሆኑን ማወቃቸውን የሐዋሳ ከተማ የትራፊክ ፖሊስ አስተባባሪ ኢንስፔክተር ተስፋዬ ደምሴ ለአሜሪካ ድምፅ ተናግረዋል።
ጎራባች ላይ ወደ ወላይታ አካባቢ የአዋሳ ልጆች ወደ 11 የአዋሳ ልጆች ሞተውብናል። ትሬን ተበጥሶ ኮስተር ላይ ነበሩት ናቸው። የጤና ቡድን ላይ ሞትን ያስከተለ አደጋ ነበረ እና እጅግ በጣም አዝናለች አዋሳ ከተማ። ዛሬ ሁሉንም ማለት ይቻላል የኛ ወንድሞች ሁሉትን በትራፊክ አደጋ ያተን ዛሬ በቅዱስ ገብርኤል እና እንደዚሁ በሚሽን መቃብር ላይ የቀብር ስነስርዓት የተፈጸመበት ሁኔታ አለ። አጠቃላይ ስንመለከት ተሸፋሪ ውስጥ ያሉት በሞት መዋጠናት ህይወታቸው ያሉ አንድ ለሶስት ያህሉ በተለያዩ ሆስፒታሎች ላይ ሕክምና እያገኙ ነው ያሉት። በሐዋሳ ከተማ ላይ በከፍተኛ ሁኔታ የሚታወቁ ወጣት ገና በአፍያ ላይ ያሉ ወጣቶች ናቸው። በትራፊክ አደጋ ያጠናቸው ሁሉም የግል ስራቸውን ነው የሚሰሩት።
በአደጋው ህይወታቸውን ካጡት መካከል የአንደኛው ወንድም መሆናቸውን የገለጹልን የሐዋሳ ከተማ ነዋሪ የደረሰው አደጋ በቤተሰቡ ላይ ከባድ ድንጋጤ መፍጠሩን ነግሮናል።
በጣም ከባድ አደጋ ነው የደረሰባቸው። ወንድሞቼ ሁሉም የልጆች አባት ናቸው። በጣም ከባድ ነው። አዘኑ እጅግ በጣም ከባድ ነው። ስፔሻሊ ለሐዋሳ ልጆች በጣም ከባድ ነው። ወንድሜ ምን አልኳቸው ይባላል ወይም ሚና ይባላል። ሶስት ልጆች አሉት። ሁለት ወንድና አንድ ሴት ልጅ አለው። የሴቷ ልጅ አሁን በቅርብ ነው የተወለደችው። ሌሎችም እንደዚህ ሁለት ልጆች ሶስት ልጆች አሏቸው። አደጋውም በጣም እጅግ የሚዘገንን ነው። ዛሬ እንግዲህ ሐዋሳ ላይ ነው አንድ ላይ አንድ አስር ሰው በአንድ የተቀበረው እና እጅግ በጣም የሚያሳዝን ነው። የሚያስደነግጥ የሚያሳዝን ነው በጣም።
በሌላ በኩል በተመሳሳይ ቀን ከሌሊቱ 10 ሰዓት ከ20 ደቂቃ ገደማ በቢሾፍቱ ከተማ ዱከም ክፍለ ከተማ አራት መኪኖች ተጋጭተው በደረሰ የትራፊክ አደጋ የሰባት ሰዎች ህይወት ማለፉን የገለጹት የከተማዋ ኮሚኒኬሽን አገልግሎት ኃላፊ አቶ ኢብራሂም ሁሴን አብዲ አደጋው አሳዛኝ ነበር ሲሉ ለአሜሪካ ድምፅ ተናግረዋል።
አንድ ላንድ ክሩዘር ከመንደር ውስጥ እየወጣ ቢትራክበር የሚባል ቦታ ላይ ስፔሲፊካሊ እዛ ቦታ ላይ በበረራ ላይ ነበር። ኃይለኛ ቺድ ላይ ነበር። ከበስተ ምዕራብ ደግሞ አጠና የጫነ ሲኖትራክ እየመጣ ነበር እና ሲኖትራኩ ላንድ ክሩዘሩን ለማዳን በመሞከር ወደ ድኛው ሳይድ አሳም በሚያዘነበለበት ታይም ያው ባላንሱንም ያለመጠበቅ የቆሙ ሁለት ሚኒባስ ሰዎች የጫኑ ሚኒባስ እና የቆመ ሚኒባስ ሁለት ሚኒባስ ላይ ወጣ ማለት ነው። በዚህ አደጋም ሰባት ሰዎች ወዲያው ለህልፈተ ሲደረጉ ሌሎች ወደ 14 ሰዎች ደግሞ ከባድ አደጋና ቀላል አደጋ ደርሶባቸዋል። በአጠቃላይ አራት መኪና ላይ አደጋ ደርሷል።
በዚሁ ቀን በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን መሰቃን ወረዳ በደረሰ የትራፊክ አደጋም የስድስት ሰዎች ህይወት አልፏል። አደጋው የደረሰው ከአዲስ አበባ ወደ ቡታጅራ ይጓዝ የነበረ የደረቅ ጭነት ተሽከርካሪ ሰባት ሰዎችን ከጫነ ባጃጅ ጋር በመጋጨቱ ሲሆን የአምስቱ ተጓዦች ህይወት ወዲያውኑ ሲያልፍ፣ በሁለቱ ላይ ከባድ የአካል ጉዳት መድረሱ ተገልጿል። ከባድ ጉዳት አጋጥሟቸው ወደ ሆስፒታል ከተላኩት መካከለም አንደኛው ሆስፒታል ከደረሰ በኋላ ህይወቱ ማለፉ ተገልጿል። በኢትዮጵያ በተደጋጋሚ በሚደርሱ የትራፊክ አደጋዎች በርካቶች ህይወታቸውን እያጡ ይገኛሉ። አብዛኞቹ አደጋዎች የሚደርሱት ፍጥነትን መቆጣጠር ባልመቻሉ እንደሆነ የገለጹት ስለደረሱት አደጋዎች ሐሳባቸውን ለአሜሪካ ድምጽ የሰጡት አስተያየት ሰጪዎች አሽከርካሪዎች ጥንቃቄ እንዲያደርጉ መክረዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
አመሰግናለሁ አስማማው ለዘገባው። ክብራትና ክብራን አድማጭ ተመልካቾቻችን፣ ተከታዩ የመጽሔት ርዕስ ደግሞ ወደ ደሴ ያሻግረናል። ከአዲስ አበባ ወደ ደሴ የሚወስዱ የመንገድ ትራንስፖርት አገልግሎት ከተቋረጠ ሶስተኛ ቀኑን ያዘ። መንግስት ጽንፈኛ ሲል በጠራቸው ኃይሎች ላይ ወስዳለሁ ባለው እርምጃ ሰላማዊ ዜጎችን ከጉዳት ለመታደግ በሚል ከአዲስ አበባ ወደ ደሴ የሚደረገው የመንገድ ትራንስፖርት እንቅስቃሴ ከተቋረጠ ዛሬ ሶስተኛ ቀኑን እንደያዘ የአሜሪካ ድምፅ ያነጋገራቸው አስተያየት ሰጪዎች አመለከቱ። የመንገድ ትራንስፖርት እገዳው ባለፈው ሳምንት በሰሜን ሸዋ ዞን አጣዬና በኦሮሞ ብሔረሰብ ዞን ሰንበቴ አካባቢዎች በስፋት ሲከሰት የነበረው የተሽከርካሪዎችን አስቆሞ ተሳፋሪዎችን የማገትና የመግደል እንቅስቃሴ ጋብ ማድረጉን ነዋሪዎቹ ጨምረው ገልጠዋል። ከኦሮሞ ብሔረሰብ ዞንም ሆነ ከሰሜን ሸዋ መንግስታዊ አመራሮች መረጃ ለማግኘት ያደረግነው ተደጋጋሚ ሙከራ ግን አልተሳካም። ለዝርዝሩ መስፍን አራጌ።
በሰሜን ሸዋ ዞን የፍራታ ግድም ወረዳ ባጣየ ከተማ ዙሪያና ጎራባች በሆነው የኦሮሞ ብሔረሰብ ዞን ጅሌ ጥሙጋ ወረዳ በሰንበቴ ከተማ ዙሪያ በሚገኙት ጎጦች ካለፈው የካቲት 11 ቀን 2016 ዓ.ም ጀምሮ ግጭት እንደተቀሰቀሰ ለደህንነታቸው ሲባል ስማቸው እንዳይገለጽ የጠየቁ ያጣየ ከተማ ነዋሪ ለአሜሪካ ድምጽ ተናግረዋል።
የአስራ ሁለት ሰው ህይወት አልፎ የመጀመሪያው መነሻ ሞሉ አካባቢ ላይ አምስት ሰዎች ባጃጅ ላይ ህይወታቸው ማለፉ ነው ሊያነሳሳ ይችላል። እና ይሄ ባጃጅ ላይ ሞት የተከሰተበት እለት እስከ ቀኑ 9 ሰዓት ውጊያ ነበረ። በዚያው በኩል በአዋጮ በሚባል አካባቢ ወይም በይምኖ በኩል
ነዋሪው እንደገለጹት ግጭቱ ካጣየ ከተማ ዙሪያ ያካለላቸው አላላ ይሙሉና ሙሉ ጎጦችን ሲሆን ከሰንበቴ ከተማ ዙሪያ ደግሞ ጉባዋጮ፣ ድርጭና በርሲሳይ አካባቢዎችን ነው። በግጭቱ ከሁለቱም ብሔረሰቦች ሰላማዊ ሰዎች ስለመገደላቸው ነዋሪው አስረድተዋል። በተመሳሳይ ስማቸው እንዳይገለጽ ድምጻቸውም እንዲቀየር የጠየቁ ሌላው ነዋሪ ብቀላ በሚመስል እርምጃ ከሁለቱም ብሔረሰቦች ምንም የማይመለከታቸው ንጹሐን ጉዳት ደርሶባቸዋል ብለዋል።
መጀመሪያ እሁድ ዕለት 10 ሰዎች ታገዙ፣ ቶራ የምትባል 10 ሰዎች ታገዙ። 10ም አልመጡ ተገደሉ። ግማሾቹን በስም በምናምን እናቃቸው ናቸው። ከሸዋሩ ቤት 8 ሬሳ አይናችን ያየ ነው ማለት ነው። 8 ሬሳ ገብቷል ወደ ጅሌ ጥሙጋ በሸራ ተጠቅለው። ከአጣየ በኩል ያው አልመጡም፣ 10 ሰዎች ታግተዋል። ያው ግማሾቹ የምናቃቸው አብረው የነበሩ ከኛ ጋር ጓደኛ ጎረቤት የነበሩ ናቸው፣ ቀርተዋል እዛው። ማንም ሊያመጣቸው አልቻለ። 18 ሰዎች በእርግጠኝነት መናገር ይችላል።
ሁለቱም አስተያየት ሰጪዎች ተሽከርካሪዎችን እያስቆሙ ተሳፋሪዎችን እስከ ማገት የሚደርሱ ተግባራት በተደጋጋሚ መፈጸማቸውን ጠቁመዋል። በሃይማኖት አባቶች፣ በአገር ሽማግሌዎች፣ በፖለቲካ አመራሩና በመከላከያው የተቀናጀ ጥረት የከፋ ጉዳት ሳያደርስ ታጋቾችን መታደግ እንደተቻለም አክለው ገልጸዋል። ያጣዬ ከተማ ነዋሪው ሙላቱ አመነው ደግሞ ለ20 ዓመት በትዳር አብረዋቸው የኖሩት ባለቤታቸው የካቲት 11 ቀን 2016 ዓ.ም እንደተገደሉባቸው ተናግረዋል። የደረሰብኝ ሀዘን የከፋ ነው። የ6 ዓመት ህፃን ልጄ እናቴን አምጣ ስለምትለኝ ስነልቦና ጭንቀት ውስጥ ገብቻለሁ በማለት አቶ ሙላቱ ያለባቸውን ሰቆቃ ያስረዳሉ።
ሞቱ ለቅሶ እየሄዱ ነበረ። በባጃጅ ነበረ የሚሄዱት እና ባጃጅ እየሄዱ ሞሉ የሚባለው ቦታ ላይ እዛ ላይ ነው የደረሰባቸው። አሁን ቀደም ሌላ ሰውም የተመታበት ነበረ፣ እዛ ቦታ ላይ ነው የተመ ያው መቷቸው። በጥይት የነበሩት 7 ናቸው። 2 ተርፈዋል፣ ያረፉት 5 ናቸው። ስንደርስ ያው የተረፈው ስለደወለልን ነበረ። ከዚሁ ጎረቤት ነበረ አብረው የሚሄዱት ጎረቤት ነበረ ደውሎልን እየሄድን እየነበረ እዛ በቃ ያው እንትን ብለው አገኘን። ይኸው በየነገው ነው እዛ ቦታ ላይ አሁን። አሁን ቀደም ተማሪዎች ብዙ እንደዚሁ ብዙ ቀርተዋል። ያው አካባቢው እንትን ነው፣ እዛ በማቋረጥ በመግባት ነው በቃ ያው እዛ እየተገደሉ ያለው።
አህመድ መኮንን የተባሉ የጅሌ ጥሙጋ ነዋሪ በበኩላቸው በሀያዎቹ እድሜ ውስጥ የሚገኝ የመጀመሪያ ልጃቸው ሰርግ ደርሶ ሲመለስ እንደተገደለባቸው ገልጸዋል።
ዛሬ በእኔ ላይ የደረሰ ጉዳት እንኳን ሰው ጋር ጠብ የሚጭር ወይም ደግሞ ጠብ የሚፈልግ ሳይሆን ሴትና ወንድ እንኳ ቀጥሎ ማያይ ልጅ ነው። ቢያንስ እኔን እንኳን ቢቸግረው ቀጥሎ ማይጠይቅ ነው። የራስን ችግር ማይናገር
የደረሰውን ጉዳት አስመልክቶ ከአማራ ክልል የኦሮሞ ብሔረሰብ ዞንም ሆነ ከሰሜን ሸዋ ዞን መንግስታዊ አመራሮች መረጃ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። በስልክ ያገኘናቸው የአጣዬ ከተማ ከንቲባ ተመስገን ተስፋ ተደጋጋሚ ቀጠሮ ከሰጡን በኋላ ስልካቸውን ሳያነሱልን ቀርተዋል። የኦሮሞ ብሔረሰብ መንግስት ኮሚኒኬሽን ተወካይ አሳምን ኮኮብንም በስልክ አግኝተናቸው መረጃ መስጠት የሚችለው ኮማንድ ፖስቱ ነው ብለውናል። በደብረ ብርሃን ከተማ አስተዳደር የመንግስት ኮሚኒኬሽን የፌስቡክ ማህበራዊ ትስስር ገጽ ላይ ባለፈው ሳምንት አርብ የካቲት 15 ቀን 2016 ዓ.ም በወጣው የሰሜን ሸዋ ዞን ኮማንድ ፖስት መግለጫ ከደሴ ወደ ሸዋሮቢት እና ደብረ ብርሃን እንዲሁም ከደብረ ብርሃን ወደ ሸዋሮቢት እና ደሴ የሚደረጉ የትራንስፖርት እንቅስቃሴዎች ከየካቲት 16 ቀን 2016 ዓ.ም ጀምሮ እንዲቆም መወሰኑን አስታውቋል። ውሳኔው የተላለፈው በአካባቢው በሚንቀሳቀሱ ጽንፈኛ ኃይሎች ላይ እርምጃ እየወሰድኩ በመሆኑ ሰላማዊ ዜጎች ጉዳት እንዳይደርስባቸው ነው ብሏል ኮማንድ ፖስቱ። በእርምጃው አካባቢውን በአጭር ቀናት ጽንፈኛ ሲል ከገለጸው ኃይል ነጻ እንደሚያደርግም አመልክቷል። ቀደም ሲል አስተያየታቸውን የሰጡን የሰንበቴ ከተማ ነዋሪ የመንገዱ መዘጋትም ሆነ መከፈት ለህዝቡ ችግር ነው ይላሉ።
በጣም ነው የጨመረው። ለምሳሌ በቆሎ ዱቄት 25 ኪሎ 1100 የነበረው 1400 ገብቷል። ዘይት 450 ብር የነበረው 500 ገብቷል። ኪሎ ዱቄት 1850 የነበረው 2400 2550 የታመመ ሰው ራሱ መሄድ አይችልም ወደ ሆስፒታል። በእርግጥ ያኛውም ደግሞ ስታየው የነበረው በጣም ይዘግዳል። እሱ ራሱ ዝም ብሎ ንጹሀን አይጥ በበላ ዋተመታ አይነት ነገር ንጹሀን በማያውቁት ነገር ደግሞ ዋጋ እየከፈሉ ነበር። እና ስታየው ሁለቱም ጉዳት አለው፣ መከፈቱም ጉዳት አለው፣ መዘጋቱም ጉዳት አለው።
የአጣዬ ከተማ ነዋሪው ደግሞ የመንገዱ መዘጋት ለጊዜውም ቢሆን በንጹሀን ሰዎች ላይ የሚደርሰውን ጉዳት እንደቀነሰው ገልጸዋል።
ለእለቱ ህይወቱ የሚያልፈውን ሰው ይቀንስ አድርጓል። እንግዲህ መንገድ ላይ መንገድ ክፍት ነው ብሎ መንገድ ላይ የሚገባ ሰው ወዲህ የሚል እሱ መንገዱ በመዘጋቱ መንገድ ላይ ህይወቱ አደጋ ላይ እንዳይወርቅ አስተዋጽኦ አድርጓል። እንቅስቃሴውም ተገቷል። የህብረተሰቡም ወዲያ ወዲህ እንቅስቃሴ የተገታበት ወቅት ነው አሁን።
አስቴር ጸጋ የተባሉ የደሴ ከተማ ነዋሪ ደግሞ በትራንስፖርት መቋረጥ ምክንያት እየተጉላሉ እንደሆነ ተናግረዋል።
ወይ ለስራ ጉዳይ ነው ወደ አዲስ አበባ የመጣሁት። አሁን ወደ ደሴ መመለስ አለ መንገዱ ተዘግቷል። ያለሁት ቤተሰብ ጋር ነው። ወጥቼ መብላት አልችልም። ወጥቼ ይመስል ያለሁት ለመግዛትም ምግብ ለመግዛትም ያው ያለው ዋጋ ይታወቃል። በጣም ውድ ነው። ከሰው ጋር መቀመጡ ከብዶኛል። ለእኔም ብቻ ሳይሆን አሁን ለምሳሌ አንድ ጓደኛዬ ከደሴ ልጇ መኪና ተገጭቶባት መታት እዚህ ሆስፒታል ነው የከረመችው። አሁን ልጁ እያገገመ ነው። እግሩ ተሰብሯል። ቤቱ ሂዶ እንዲታከም ተብሏል። ቤት አልፋ ልጇን ይዛ ወደ ቤቷ ሄዳ ማስታመም አልቻለች።
የሰንበቴውም ሆነ ያጣየው አስተያየት ሰጪዎች መፍትሄው መወያየት ነው ይላሉ።
በተለይ መንግስት ከህዝብ ጋር ከሚወያይ ማለት ነው፣ ከታጣቂዎቹ ጋር ቢወያይ ከህዝብ ላይ ምንም ችግር የለም።
መፍትሄው እኮ መንግስት እጅ ነው ያለው። ቀድሞ ለህዝብ ጥያቄ መልስ ባለመስጠት በርትቶ የወጣ ጥያቄ ሆነ አለ ከሚባለው ልዩነት ጋር ቁጭ ብሎ በውይይት ግሮችን መፍታት ይጠበቃል ማለት ነው። ያ ካልሆነ የትኛውም ሰው አትራፊ ይሆናል ግምት የለኝም።
በተለያዩ ጊዜያት በአካባቢው ለሚከሰቱ የጸጥታ ችግሮች መንግስት ኦነግ ሸኔ እያለ የሚጠራውንና ጽንፈኛ ሲል የፈረጀውን የፋኖ ታጣቂ ኃይልን ሲከስ ይሰማል። ግጭት የነበረባቸው የጅሌ ጥሞጋና የኤፍራታ ቅድም ወረዳዎች ዛሬ አንጸራዊ ሰላም እንደሚታይባቸው የደረሰን መረጃ ያመለክታል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
መስፍንን ለዘገባው አመሰግናለሁ። የመጨረሻው የአገር ውስጥ ዘገባ ኢሰመኮ ያወጣው ሪፖርት ይመለከታል። በኦሮሚያ ክልል ላለፉት ሁለት ዓመታት በተፈጸሙ የመብት ጥሰቶች ዙሪያ የተሟላ የወንጀል ምርመራ እንዲደረግ የጠየቀበት ነው። ከ2014 ዓ ም መስከረም ወር እስከ ያዝነው ዓመት ጥቅምት ወር መጨረሻ ድረስ በኦሮሚያ ክልል በሚገኙ 9 ዞኖች ውስጥ በሀገር መከላከያ ሰራዊት፣ በኦሮሞ ነጻነት ሰራዊትና በኢትዮጵያ በኢ መደበኛ የአማራ ታጣቂዎች መካከል በቀጠለው ግጭት በርካታ ያልታጠቁ ሲቪል ሰዎች ተገድለዋል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ኮሚሽኑ ባለፈው ሳምንት መጨረሻ ባወጣው በዚህ ሪፖርት ሲቪሎች ከሕግ አግባብ ውጭ የተገደሉት ለታጣቂዎች አሊያም ለመንግስት የጸጥታ ኃይሎች ድጋፍ ታደርጋላችሁ፣ ቤተሰቦቻችሁ የዚህ ወይም የዚያ ኃይል አባል ናቸው በሚሉ ሰበቦች እንደሆነም ጠቅሷል። በኦሮሚያ ክልል በተጠቀሱት ሁለት ዓመታት የተፈጸሙ የሰብአዊ መብት ጥሰቶች የጦር ወንጀልንና በሰብአዊነት ላይ የሚፈጸም ወንጀልን ሊያቋቁሙ እንደሚችሉ የጠቆመው ኮሚሽን የተሟላ የወንጀል ምርመራ ማድረግ ግን ያስፈልጋል ብለዋል። ፀሐይ ዳምጠው ዝርዝሩን ይዛለች።
የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ይፋ ባደረገው ሪፖርት በኦሮሚያ ክልል ከመስከረም 1 ቀን 2014 ዓ.ም ጀምሮ እስከ ጥቅምት 30 ቀን 2016 ዓ.ም ባሉት የሁለት ዓመት ከሁለት ወር ጊዜያት ውስጥ በመንግስት የጸጥታ ኃይሎች፣ በኦሮሞ ነጻነት ሰራዊትና በአማራ ኢመደበኛ ታጣቂዎች መካከል በተካሄደው ግጭት በንጹሃን ዜጎች ላይ ተፈጽሟል ያላቸውን የሰብአዊ መብቶች ጥሰቶችን ያካተተ ነው። ጥሰቶቹ የተፈጸሙ በክልሉ 9 ዞኖች ማለትም ምስራቅ ወለጋ፣ ቄለም ወለጋ፣ ሆሮ ጉድሩ ወለጋ፣ ምዕራብ፣ ሰሜን፣ ምስራቅና ደቡብ ምዕራብ ሸዋ፣ በጉጂ ምዕራብ ጉጂና በአርሲ ዞን እንደሆነም የኮሚሽኑ ሪፖርት አመልክቷል። በሪፖርቱ በተሸፈኑት የሁለት ዓመት ከሁለት ወራት ጊዜያት ውስጥ በመከላከያ ሰራዊት፣ በኦሮሞ ነጻነት ሰራዊትና በአማራ ኢመደበኛ ታጣቂዎች መካከል በተደረጉ ትጥቃዊ ግጭቶች በአጠቃላይ 98 ሰላማዊ ሰዎች መገደላቸውን፣ 45 ሰዎች ለተለያዩ አካል ጉዳት መጋለጣቸውን፣ 64 የሚደርሱ ደግሞ ደብዛቸው መጥፋቱንና 919 የሚሆኑት ከቀያቸው መፈናቀላቸውን ኮሚሽኑ በሪፖርቱ አትቷል። በግጭቱ ተሳታፊ የሆኑ ሁሉም አካላት በዓለም አቀፍ የሰብአዊነት ሕግ ልዩ ጥበቃ ሊደረግላቸው በሚገባ ሲቪል ሰዎች ላይ ሆን ተብሎና በተስፋፋ ሁኔታ ከህግ ውጭ ግድያዎችን፣ የአካል ጉዳቶችን፣ ዘረፋዎችና እገታዎች ፈጽሟል ብሏል ሪፖርቱም። ይህ ሪፖርት ከወጣ በኋላም የንጹሐን ዜጎች ጥቃት መቀጠሉን በኮሚሽኑ የጅማ ቅርንጫፍ ኃላፊ አቶ በዳ ሰለሜሳ ለአሜሪካ ድምፅ አስታውቋል።
ይቀጥላሉ። ምክንያቱም እነዚህ ተዋናዎቹ ያላቸው ጥያቄ በመንግስት በኩልም ያለው ነገር በሰላማዊ ሂደት መፍትሄ ካላገኘ በስተቀር ነገሮቹ በቀላሉ የሚቆሙ አይደሉም። ምክንያቱም በኢትዮጵያ ሰብአዊ መብቶች ኮሚሽን በተለያየ ጊዜ ሪፖርት ሲያቀርብ ነበረ። ደረጃዎቹ እየጨመሩ ስፋቱ እየበዛ ነው የመጣ እንጂ እየቀነሰ ያልመጣም እስካሁን ድረስ። ስለዚህ አሁንም ይህ ሪፖርት ከወጣ በኋላም የተቀበልናቸው አቤቱታዎች አሉ፣ መዘገብናቸው፣ ልናጣራ በሂደት ላይ ያለን ጉዳዮች አሉ። ስለዚህ አሁንም እየቀጠሉ ነው። ስለዚህ ይህንን ማድረግ ማስቀረት የምንችለው የሚቻለውም ተዋናዎቹ መንግስትንም ጨምሮ ነገሮቹን በሰላማዊ መንገድ መጨረስ በስምምነት መጨረስ ነው። ይህን ነው ኮሚሽኑ ሪኮመንድ ያደረገው።
በኢትዮጵያ ሰብአዊ መብቶች ኮሚሽን በግጭት ውስጥ የገቡ ኃይሎች በሰላማዊ ዜጎች ላይ የሰብአዊ መብቶች ጥሰቶችን ስለሚፈጽሙባቸው ሰበቦችን አስረድቷል። በመንግስት የጸጥታ አካላት በኩል ለታጣቂ ቡድኖች መረጃና ሎጂስቲክ ታቀርባላችሁ፣ የቡድኑ አባል ናችሁ የሚሉ ምክንያቶች ይጠቀሳሉ። በኦሮሞ ነጻነት ሰራዊት በኩልም ለመንግስት መረጃ ትሰጣላችሁ፣ የቤተሰብ አባላችሁ በመንግስት የጸጥታ ኃይል ውስጥ እያገለገሉ ነው ወይም ከኛ ጋር ሆኖ አልታገሉም የሚሉ ምክንያቶች ይጠቀሳሉ። እነዚህንም መነሻ በማድረግ ሲቪል ሰዎችን ማጥቃት፣ ማንገላታት፣ ማገትና ከፍተኛ ገንዘብ እንዲከፍሉ የማድረግ ጥሰቶች ፈጽመዋል ብለዋል የኮሚሽኑ ሪፖርት። በተመሳሳይ ከአማራ ክልል ጋር በሚዋሰኑ የኦሮሚያ ክልል አካባቢዎች በኢመደበኛ የአማራ ታጣቂዎች ነዋሪዎችን በጅምላ በኦነግ ሸኔነት በመፈረጅና በክልሉ አንዳንድ አካባቢዎች ላይ የመሬት ይገባኛል ጥያቄዎችን በማንሳት በሲቪል ሰዎች ላይ ግድያ፣ የአካል ጉዳት፣ ዘረፋና ማፈናቀል እንደሚፈጽሙ ተገንዝበናል ብሏል ኮሚሽኑም። የኢትዮጵያ ሰብአዊ መብቶች ኮሚሽን በዚሁ ሪፖርት በግጭት ውስጥ የገቡ ሁሉም ወገኖች ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ ለማፈላለግ በቁርጠኝነት እንዲሰሩ ጥሪ አቅርበዋል። በሚቆጣጠሩባቸው አካባቢዎችም ሰብአዊ መብቶችን አክብረው እንዲንቀሳቀሱና በሲቪል ሰዎች ሕይወት አካልና ንብረት ላይ ጥቃት ከማድረስ እንዲቆጠቡም ጠይቋል። የኮሚሽኑ የጅማ ቅርንጫፍ ኃላፊ አቶ በዳሳ ለሜሳ ኮሚሽኑ በሪፖርቱ ስላቀረበው ምክረ ሀሳብና ስላስተላለፈው የሰላም ጥሪ ያብራራሉ።
በክልል ውስጥ በሚንቀሳቀሱ ታጣቁ ቡድኖች፣ የኦሮሞ ነጻነት ሰራዊት፣ የመደበኛ የአማራ ታጣቂዎች እንዲሁም ደግሞ በኦፕሬሽን ላይ ያለው የፌዴሪ ሀገር መከላከያ ሰራዊት በኩል ተወሰዱ የተባሉትን ህግን ያልተከተለ ግድያዎች፣ አካል ጉዳት እንዲሁም ደግሞ መሰወርና መፈናቀል እንዲሁም በሌሎች አካላት የተፈጸሙ እገታና የሰዎች ህይወት ማጥፋት ነው ያሳየ ነው። በሪፖርቱ በሶስቱም ተዋናዮች ተፈጸመ ያልናቸውን ነገሮች ቀናቸውን፣ ቦታቸውን እና ጉዳት የደረሰባቸው ሰዎች ማንነት በሚገልጽ ሁኔታ ነው የገለጽነው እና በእያንዳንዱ የተፈጸመውን በቁጥር መለየት የምንችል ይሆናል ማለት ነው። ኮሚሽኑ ይህንን ዋናው ይህን ያወጣበት ምክንያት በግጭት ሂደት ውስጥ ትልቁ ጉዳት የሚደርስበት ሲቪሊያን ስለሆነ ሁሉም ከሰብአዊ መብት ጥሰት ታቅቦ ወደ ሰላማዊ በሰላማዊ መንገድ ችግሮችን መፍታት ላይ ትኩረት እንዲያደርጉ ለማሳሰብ ነው።
ኮሚሽኑ አያይዞም በኦሮሚያ ክልል በሪፖርቱ በተሸፈኑት 2 ዓመታት ከ2 ወራት ውስጥ የተፈጸሙ ጥሰቶች የጦር ወንጀልና በሰብአዊነት ላይ የሚፈጸሙ ወንጀልን ሊያቋቁሙ እንደሚችሉ ጠቅሞ የተሟላ የወንጀል ምርመራ ማድረግ እንደሚያስፈልግም አሳስበዋል። የኢትዮጵያ መከላከያ ኃይል፣ የኦሮሞ ነጻነት ሰራዊትና ኢመደበኛ የአማራ ታጣቂዎች ከዚህ ቀደም የቀረቡባቸው መሰል ወንጀላዎችን ማስተባበላቸው ይታወቃል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
አመሰግናለሁ ፀሐይ። አድማጮች ተመልካቾቻችን፣ በቀጥታ አሁን ወደ ሳምንታዊው ሐኪሙን ይጠይቁ ነው መወስዳችሁ። በአንጎል ላይ የሚደርስ ጉዳት ብሬን ትራውማ በእንግሊዝኛው አጠራር በጥቅል የሚታወቅበት ነው። ለመሆኑ ብሬን ትራውማ ሲባል በእርግጥ ምን አይነት ህመም ነው ሲሉ ትዕግስት የተባሉ ሐኪሙን ይጠይቁ አድማጭ ያደረሱን ጥያቄ ነው የምሽቱ ዝግጅታችን። ታናሽ ወንድማቸው ለዚህ ህመም ሁኔታ መጋለጡን ጠቅሰው እባካችሁ ባለሙያ ጠይቃችሁ የህመሙን አይነትና ምንነት አስረዱኝ ሲሉ ጠይቀውናል። የነርቭ ሕክምና ስነ ልቦና ዘርፎች አማካሪ ሐኪሙ ዶክተር ሳሙኤል ወልዴ ናቸው እንግዳችን፣ እንደሚከተለው ይቀርባል። ዶክተር ሳሙኤል ወልዴ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ አሉላ።
ዶክተር ሳሙኤል፣ አንጎል ላይ የሚደርስ ጉዳት መንስኤውም የጉዳቱም አይነት ጭምር የተለያየ ሊሆን እንደሚቻሉ የዚህን ህመም ሁኔታ ምንነት በውል ለመረዳት ለመሆኑ ይህ አንጎል ላይ የሚደርስ ጉዳት ወይም በሕክምናው ዓለም በእንግሊዝኛው ብሬን ትራውማ በመባል የሚታወቀው የህመም ሁኔታ በመሰረቱ ምንድን ነው?
ህመምናም አደጋ ላይ የጣለ አጥቃቂ ገጠመኝን ተከትሎ የሚከሰት የስነ ልቦና፣ የስነ አንጎል እና የማህበረሰባዊ ተቃውሶን የሚያካትት ጉዳት ነው።
ለመሆኑ ለጉዳት የሚጋለጡት የአንጎል ክፍሎች የትኞቹ ናቸው?
አንጎልን በተለያየ ክልል እንከልለዋለን። መቼም ክልል የሚለውንም አንጎል ላይ የሚያመጣ ሰው አመጣህብን ብለው ተመልካቾች እንዳያዝ እንጂ የመጀመሪያው ማጅራት ጋር ያለው የማጅራት ክፍል ነው እና ይሄ ክፍል በጣም አስፈላጊ ለሆነ ለህይወት የሚያካትቱ እንቅስቃሴዎችን ምሳሌ መተንፈስን፣ የልብ ምትን፣ የትንፋሽ አወጣጠን እንደዚሁም ዋቀን ትንታን የመሳሰሉ ነገሮችን እያያዘ ነው። ይህንን ሰዓት ሁሌ ገርመኛል። ስለ አንጎል በሳይንሱ መስመር ያስተማሩ የድሮ ሰዎች አንዳንድ ጊዜ የሚሉት በጨለማ ማጅራት መቼ ተጠንቀቁ ይላል እና ይህን በምን አወቁት ያሰኘኛል። በጣም ትክክል ነው። ማጅራት መቺ የሚመጣው ይሄ ክፍል እስትንፋስን የሚያሳጠር፣ የልብ ምትን የሚያቆም እና ህይወትን የሚያሳጣ መሆኑ አውቀውት እንደዛ እያስጠነቀቁ መናገራቸው ይገርማል። አንደኛው እንግዲህ ማጅራት ጋር ያለው የአንጎል ክፍል አንደኛውና መጀመሪያም ነው። ሁለተኛው የአንጎል ክፍል ደግሞ መካከለኛው ጭንቅላታችን ላይ ያለው የአንጎል ክፍል ከስሜት ጋር የተያያዘ ሁኔታዎችን እንድንመዘግብ ስሜትን እንድንመዘግብ ውስታዎችን እንድንመዘግብ ዋና ዋና ክፍሎችን የያዘ አንደኛው አሚግድላ የምንለው ኦቾሎን የምታክል ሰዎች ጥሩ ስሜት እንዲያውሱ የምታረቅ አንጎ ውስጥ የምታስቀምጥ፣ እንደዚሁም ደግሞ ሌላው ትልቁ የትውስታ መዝገብ ቤት ሂፖካምፓስ የምንለው የህይወታችንን ልምምድ የምናየው የምንሰማውን አስፈላጊ የሆኑ ነገሮችን ከአጭር የትውስታ መዝገብ ወደ ሩቅ ወደ ረጅሙ የሚያስተላልፈው ነው። ካምፓስ የገባ ሂፖ አትረሱም አለ እሱ ማለት ነው። ሶስተኛው ከግንባራችን አጠገብ ያለ በመጨረሻ የሚያድግን ከ5 ዓመት እድሜ የሚፈጀው የአስተሳሰብ ዋና ጽህፈት ቤት ማለት ነው። ሰዎች ነገሮች በዝግታ እንዲያስቡ በእቅድ እንዲገቡ
የሁሉ ስሜት መጸብራቅና እንቅስቃሴ እንዲያደርጉ እንዲታገሱ እንዲያስቡ እንዲያሰላስሉ የሚያደርገው ክፍል ሶስተኛው መጨረሻ የሚያድገው ነው።
መልካም ዶክተር ሳሙኤል አሁን ከጠባያቸው ጋር ከዘረዘሯቸው ሶስቱ የአንጎል ክፍሎች የትኞቹ አንጎል ላይ ለሚደርስ አደጋ ይበልጥ ተጋላጭ ሆኑ?
ከአእምሮ አደጋ ጋር በተያያዘ ብዙ ጊዜ እንቅስቃሴ ውስጥ የሚታዩት ከታች ያለው በተለይ ማጅራት ቦታ እንደውም ጥንታዊ አንጎል ይባላል ቀድሞም ስለሚያድግ ሰዎች አደጋ ውስጥ ሲገቡ ህልውናቸውን ጥያቄ ውስጥ የሚከት የስነ ልቦናቸው ወይም ማህበራዊ ቤተሰባዊ ተቃውሶ ውስጥና እንደዚህም መንፈሳዊ ተቃውሶ ውስጥ እንዲገቡ የሚያደርግ እነዚህ የሰውነት ክፍሎች ጤናማ የሆነ የሰውነት ምላሽ ነው የሚሰጡ። አደጋ ጋር በተያያዘ ሁኔታ ግን ኃይለኛ ሁኔታ የሚንቀሳቀሱት ከታች ያሉት ቅድም ያልኩት ማጅራታችንና የመካከለኛው አንጎል ነው። እነሱ ደግሞ ከማሰብ ጋር የተያያዙ አይደሉም። የታችኛው አንጎል ሳናስብ የምናደርጋቸው ነገሮች ናቸው። እነዚህ የሚንቀሳቀሱት ሳቢ የማይጠይቁ አንዳንዴ ተኝተን እንኳን የሚንቀሳቀሱ ልባችን ስለተኛን አያቆመም አለ እንቅልፍ ስለወሰደን መተንፈስ አናቆምም ስለአንቀላፋን። እነዚህ ስሜታውን ራሱ ግልተኛና ያለ ሳቢ የሚደረጉ ነገሮች ናቸው እና ከአደጋ ጋር በተያያዘ እነሱ ሁለት ክፍሎች ናቸው እንቅስቃሴ ውስጥ የሚገቡ። የግንባራችን ጋር ያለው የአንጎል ክፍል የሚያስበው እንድናስብ የሚያደርገን ልክ እንድንል የሚያደርገን እንድናወጣ እንድናወርድ እንድናቅድ የሚያደርገን በአደጋ ጊዜ እድል አያገኝም እና ብዙ ጊዜ የሚፈጠሩ ችግሮች ለረጅም ጊዜ ሊቆዩ የሚሆንበትን ምክንያት ያ ነው። ስለዚህ የተቋምና የአቋም የአስተዳደግና የአደራረግ ሁኔታ ማወቁ በኋላ ለምናነሳቸው ጥያቄ ይጠቅማል።
ዶክተር ሳሙኤል ከቅርብ ጊዜ ወዲህ አንጎል ላይ የሚደርሱ ጉዳቶች ተደጋግሞ የሚነሱት አንዱ እጅግ አሰቃቂ የሆነ ሁኔታ ከገጠመ በኋላ የሚከተል ጉዳት በእንግሊዝኛው አጠራር ፒቲኤስዲ በሚባል አጽህሮት የሚታወቀው ነው። ሌላው ደግሞ አካላዊ ግጭት ጋር ተያይዞ በተለይ በስፖርቱ ዓለም ከፍተኛ የአካል እንቅስቃሴ የሚጠይቁ አንዳንድ ስፖርቶች ዛሬ አሳሳቢነታቸው በተደጋጋሚ በሚደርስ የአንጎል መናጋት ሁኔታ ለዛ የሚጋለጡበት እየተነገረ ነው። አንዱ ይበልጡን አሰቃቂውን ድርጊት ተከትሎ የሚፈጠር የስሜት መታወክ፣ ሌላው ደግሞ በቀጥታ አካል ላይ የሚደርስ ጉዳትን ነው የሚመለከተው። እስኪ አስረዱን የሚፈጠሩትን ሁኔታዎች።
ፒቲኤስዲ ያልከውን የድህረ ሰቆቃ ህመም ብዬዋለሁ። ሰዎች ሰቆቃ ውስጥ ወይንም ጉዳት ውስጥ ካለፉ በኋላ ያለፉ ሁሉ በዚህ ህመም ይጠቃሉ ማለትም ባይቻል በአብዛኛው የመኖርን ህልውና ጥያቄ ውስጥ የሚቀጥ ጦርነት ሊሆን ይችላል፣ ሰው ሰራሽ የመሬት መንቀጥቀጥ ሊሆን ይችላል ተፈጥሯዊ፣ እንደዚሁ ደግሞ አንተ ያነሳኸው በግጭቶች ሰው ከሰው ጋር ሲጋጭ እንደዚሁ ትናንሽ ልጆች አንጎላቸው የማደግ የሚገባውን ጥንካሬ ሳይዝ በፊት አደጋግሞ በመምታት የሚመጣው ይሄ ህመም ምልክት ያሳያል እና በተለይ ይሄ ድረ ሰቆቃ ወይም ፒቲኤስዲ የምንለው ከሚታወቅባቸው ነገሮች አንዱ ግንባር ስር ያለውን አንጎል ክፍል ስለማያካትቱ ብዙ ጊዜ በአደጋ ውስጥ ይህንን አደጋውን ለማሸነፍና ለማለት ተፈጥሯዊ ግብአት አለ። ያ ተፈጥሯዊ ግብአት ሰዎች አደጋን ቢችሉ ተጋፍጠው ባይችሉ ደግሞ አምልጠው ካልሆነም ደግሞ ይሄ ክው ብሎ በመድረግ የደረሰባቸውን ጥቃት ተቋቁመው ለማለት የሚያስችል ተፈጥሯዊ አሰራር ነው ይሄ በራስ እና ይሄ ግን ሲሆን ብዙ ጊዜ ለተደጋጋሚ ጥቃት አዝፋው ሲሰጡ የሚሰራው የአእምሮ የሚሰሩለቱ የአንጎል ከታች ያሉት ይሆናሉ። ምክንያቱም ስሜታዊነት ፈጣን ነው። መጋፈጥ ወይም ማምለጥ ወይንም ክው ብሎ መቅረት ማሰብን ማሰላሰልን ስለማይጠይቅ ሰዎች ደጋግመው ባረጉ ቁጥር አሳቢው ጭንቅላት የምንለው ይሄ
ስለማይሳተፍ ሰዎች እያንዳንዱ ነገር የሚሰማቸውን ስሜት ትክክለኛ አደጋ ነው ብለው የማመዛዘን አቅም ስለማይኖራቸው እነሱ አደጋ ከዛ አደጋ ውስጥ ሲያልፉ ያሸተቱት ሽታ በሸተታቸው ቁጥር በቅጽበት ወደዛ አደጋ ውስጥ ወደነበሩበት ጊዜው ስለሚገቡ እነዚህ ሰዎች ስሜታዊ የሆነ እንደዚሁም ማስታወቂያ ያልተያዘ ከግምት እንቅስቃሴና ምላሽ በመስጠት ይታወቃሉ። ይሄ በቀላሉ ድንጉጥ መሆን፣ ሁሉን ነገር እንደ አደጋ ቆጥረው ራስን ማስቆጣት፣ ለመጣላት ወይንም ለመሸሽ ራስን ለማመቸኮል፣ ከሌሎች ሰዎች ጋር ያላቸውን ነገር ሁሉ ጉዳት በመቁጠር ራሳቸውን ወደኋላ መሰብሰብ፣ ከማህበረሰቡ ጋር ያላቸውን ግንኙነት መቀነስ፣ ተጠራጣሪ መሆን፣ ሁሉም ደጋግሞ በህልም ቅዠት መሰቃየት፣ አንዳንዶች መተኛት እስከማይፈልጉ ድረስ በተኙ በእንቅልፍ ቁጥር የሚያዩት ለህልማቸው የሚመጣባቸው ያሰቆቃ ስለሆነ እንቅልፍን በመጥላት የመሄድ ጉዳይ አለ። ይህንን ደግሞ ለማሸነፍ ይህን ነገር ደግሞ ዘግቶ ለመያዝ ሲሉ አንዳንዶች
እንግዶቻችን ሰዓታችን በማብቃት እዚህ ላይ እናቆማለን። ድረገጻችን ላይ